sida dawladda Mareykanka.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዕለተ ሐሙስ ምሽት መስከረም 21 2013 ጋቢና ቪኦኤ መርሃ ግብር ጀምሯል። ለምሽቱ ከያዝንላችሁ ውስጥ ጥቂቶቹን እናስተዋውቃችሁ። በአማርኛ ቋንቋ የተጻፉ ጽሑፎችን ወደ እንግሊዘኛ፣ በእንግሊዘኛ የተጻፉትን ደግሞ ወደ አማርኛ የሚተረጉመው ልሳን የተሰኘ መተግበሪያ ጀርመን ሀገር በሚገኝ ስቲፍድ በተሰኘ ሚዲያ ተቋም በኩል ሽልማት ተበርክቶለታል።
ያው አብዛኛው የወርልድ ዋይድ ዌብ ኮንተንት ወይ ይዘት በእንግሊዝኛ እንዲሁም እንደዚህ በመሰሉ ቋንቋዎች ነው። የልሳን ዋና ዓላማ እንግዲህ ያው ይሄንን ይዘት ሰዎች በራሳቸው ቋንቋ እንዲያገኙት ማገዝ ነው።
ከካናዳዊው ተጣማሩ ጋር በመሆን ይህን የፈጠራ ስራ ለህዝብ ያቀረበው የኮምፒውተር ተመራማሪ ወጣት አስመላሽ ተካ ነው የሰማነው፣ እንግዳ አድርገናል። በሌላ በኩል የኢትዮጵያ እርቀ ሰላም ኮሚሽን እና ቲክቫ ኢትዮጵያ በመተባበር በሀገር ደረጃ ባዘጋጁት ባህላዊ የእርቅ ስነ ስርዓት ሂደት ውድድር ላይ ባቀረበው ጽሑፍ ምክንያት ለሽልማት የበቃ ወጣት እንግዳም አለን።
ሲያስታርቅ የቆየ ለዘመናት የቆየ በጣም ታዋቂና ተአማኒ ስነ ስርዓት በመሆኑ እሱን ነው ይዤ የቀረበው።
ወጣት መሰለ ሰለሞን ይሰኛል የምሽቱ እንግዳችን ነው። ሙዚቃና ሌሎች ዘገባዎችም አሉን። ኤደን ገረመው መርሃ ግብሩን እየመራው አብሬያችሁ አመሻለሁ። ኤልያስ አስማረም በቅንብሩ አብሮኛል። አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ከስመኝሽ የቆየ ጋር ትሆኑ ዘንድ እጋብዛለሁ።
አመሰግናለሁ ኤደን። የደቡብ ሱዳን የሰላም ሂደት እየተንገዳገደ ነው፣ ከባድ ፈተናዎችም ተደቅነውበታል ሲሉ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን አሳሰቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ የደቡብ ሱዳን ልዑክ ዴቪድ ሽሬር ትላንት ለጋዜጠኞች በሰጡት ቃል የሰላም ሂደቱን በትክክለኛው አቅጣጫ እንዲንቀሳቀስ የሚረዳ አስቸኳይ እርምጃ መወሰድ አለበት ብለዋል። ካቢኔው መደበኛ ስብሰባዎችን አያደርግም፣ ህዝቡ ደግሞ ፕሬዝዳንቱና ምክትል ፕሬዝዳንቶቹ እየተሰበሰቡ አንድ ላይ ሆነው እንዲሰሩ እንደሚፈልግ ነው የሚነግረን። የሽግግር ብሔራዊ ሸንጎም ስላልተቋቋመ አዳዲስ ህጎች አልወጡም፣ የህገ መንግስቱም ጉዳይ ተዘንግቷል ሲሉ ባለስልጣኑ መናገራቸው ተዘግቧል። ሰሜን ኮሪያውያን ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ የሚያደርጉት የንግድና የባንክ እንቅስቃሴ በርካታ ዓለም አቀፍ ማዕቀቦችን የተላለፈ አድራጎት ነው ሲሉ ጉዳዩን የተከታተሉ ድርጅቶች አመለከቱ። ድርጅቶቹ ፒዮንግያንግ የኮንጎ የባንክ ስርዓት ቁጥጥር የላላ መሆኑን መጠቀሚያ እያደረገችው ናት ብለዋል። አፍሪካ ውስጥ የሚካሄዱ ግጭቶችን በገንዘብ የሚደግፉ እንቅስቃሴዎችን የሚከታተለውና መቀመጫው ዋሽንግተን ዲሲ የሆነው ሴንትሮ የተባለው ድርጅት በቅርቡ ባወጣው ሪፖርት ከሁለት ዓመታት በፊት ሁለት ሰሜን ኮሪያውያን ነጋዴዎች ለንግድ ስራ ለሚገቡ ተጓዦች ያልሆነ ቪዛ አስመትተው በመግባት ኮንጎ ውስጥ የግንባታ ኩባንያ አቋቁመዋል። የባንክ ሂሳብ ከመክፈትም አልፈው በመንግስት ወጪ የሚሰሩ ሐውልቶችን ግንባታ ጨምሮ በርካታ የስራ ኮንትራቶችን ወስደዋል ብለዋል። ሰሜን ኮሪያ በድብቅ መንቀሳቀስና በአደባባይ ልታገኝ የማትችለውን የውጭ ምንዛሬ ማግኘት የምትችልባቸውን የዓለም አካባቢዎች በማሰስ እየተንቀሳቀሰች መሆኗን ድርጅቱ አመልክቷል። የኮንጎ ዲሞክራቲክ ሪፐብሊክ ማዕከላዊ ባንክ ዋና ዳይሬክተርን ቪኦኤ በጉዳዩ ላይ አስተያየት እንዲሰጡ ጠይቋቸው ፈቃደኛ አልሆኑም። የመጪው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ እጩ ተፎካካሪዎች ሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ እና ዲሞክራቱ የቀድሞ ምክትል ፕሬዝዳንት ጆ ባይደን የማክሰኞ ምሽት ክርክር በአሜሪካ የፕሬዝዳንታዊ ክርክር ታሪክ በአስከፊነቱ ወደር የለውም ተብሎ እየተነቀፈ ነው። የማክሰኞውን ሁኔታ ተከትሎም ፕሬዝዳንታዊ ክርክሮችን የሚያደራጀው ኮሚሽን ቀጣዮቹ ክርክሮቻቸው በተሻለ ስርዓት ጠብቀው እንዲከናወኑ ለማድረግ እንደሚሰራ አስታውቋል። ማክሰኞ ዕለት በኦሃዮ ክሊቭላንድ ከተማ በተካሄደው የመጀመሪያው ክርክራቸው ሁለቱ ተፎካካሪዎች አንዱ ሌላኛው ሲናገር በተደጋጋሚ ጣልቃ እየገቡ ሲያቋርጡና ሁለቱም ተራ ሳይጠብቁ አንድ ላይ ሲናገሩ ተደምጠዋል። አከራካሪው የፎክስ ኒውስ ጋዜጠኛ ክሪስ ዋላስ ፕሬዝዳንት ትራምፕን አንደኛው ለጠየቀው መልስ ሲሰጥ ጣልቃ ገብቶ ማቋረጥ የለም የሚለውን የክርክሩን ደንብ ያከበሩ አይደለም ብሎ ገስጿቸዋል። በወጣው ቅድ መሰረት ፕሬዝዳንት ትራምፕ እና ጆ ባይደን ሁለተኛውን ክርክራቸውን ከሁለት ሳምንት በኋላ እንደይዞብ አቆጣጠር ጥቅምት 15 ሶስተኛውን ደግሞ ጥቅምት 22 ያካሂዳሉ። የስፔን መንግስት በሀገሪቱ የኮሮና ቫይረስ ስርጭት እያሻቀበ መምጣቱን ተከትሎ ለማድሪድ ከተማ አዲስ የእንቅስቃሴ ገደብ አውጥቷል። በዚህም መሰረት 3 ሚሊዮን የሚሆነው ነዋሪ ወደ ስራ፣ ወደ ትምህርት ቤት፣ ገበያና ሐኪም ቤት ካልሆነ በስተቀር ከቤት እንዳይወጣ ተደርጓል። መጠጥ ቤቶችና ምግብ ቤቶች ከወትሮው ቀድሞ እንዲዘጉ የሚያስተናግዱትንም ተገልጋይ በግማሽ እንዲቀንሱ ታዟል። ይህን አዲስ መመሪያ የጠቅላይ ሚኒስትሩ ፔድሮ ሳንቼዝ መንግስት ከርካታ ራስ ገዛ አስተዳደሮች ጋር ተስማምቶ ያወጣው ሲሆን የማድሪድ ቀኝ ዘመም አስተዳደር ባለስልጣናት በበኩላቸው በስልጣችን ጣልቃ እየገቡብን ነው ሲሉ ተቃውመውታል። እስራኤል ውስጥ ደግሞ የኮሮና ቫይረስ ስርጭቱን ማሻቀብ ተከትሎ ነዋሪዎች ከቤታቸው ከአንድ ኪሎ ሜትር ርቀት በላይ ተጉዘው ሰልፍ እንዳያካሂዱ የሚከለክለው ሕግ በምክር ቤቱ አልፏል። ውሳኔውን ደጋፊዎች ወረርሽኙን ለመቆጣጠር ይጠቅማል ሲሉ፣ ነቃፊዎች ደግሞ ኢየሩሳሌም በሚገኘው የጠቅላይ ሚኒስትር ቤንጃሚን ኔታንያሁ መኖሪያ ቤት ደጃፍ ለወራት ሲካሄድ የቆየውን የተቃውሞ ሰልፍ ለማስቆም የታለመ ነው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የኮቪድ-19 መመርመሪያ መድኃኒትና ክትባቱን በሚወጣበት ጊዜ በዓለም ዙሪያ እኩል ፍትሃዊ በሆነ መንገድ ተደራሽ እንዲሆን የ35 ቢሊዮን ዶላር አስቸኳይ እርዳታ ጠይቀዋል። የመንግስታቱን ድርጅት የኮቪድ ምላሽ ለሚያቀናጀው ACT አክሰለሬተር ለተባለው ስብስብ የበይነ መረብ ጉባኤ ባሰሙት ንግግር የምርመራው ቁሳቁስ መድኃኒቶችና ክትባቶች ለሁሉም እኩል መዳረሱን የማረጋገጥ ጥረት እያንዳንዱ ሀገር ለራሱ ጥቅም ሲል ያደርገው እንደሚገባ ተናግረዋል። አድማጮች፣ ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ለዜናዎቹ ስመኝሽ የቆየን እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ኤደን ገረመው ነኝ። አሁን ወደ ቀዳሚው የዕለቱ ርዕስ እንሻገር። የኮሮና ቫይረስ በዓለማችን ላይ ከተከሰተ በኋላ የሰው ልጅ ከቴክኖሎጂ ጋር ያለው ጥምረት ይበልጥ እየጠነከረ መሄዱን ተከትሎ ጀርመን ሀገር የሚገኝ ስቲፍድ የተሰኘ የሚዲያ ተቋም የሰውን የዕለት ተዕለት እንቅስቃሴ ይበልጥ ለማቅለል የቴክኖሎጂ ፈጠራዎችን ለዓለም ሕዝብ ያቀረቡ 80 ድርጅቶችን መርጦ አስተዋውቋል። ከእነዚህ ድርጅቶች መካከል በማሽን ማስተማር ወይም ማሽን ለርኒንግን በመጠቀም የኢትዮጵያ ቋንቋዎችን ወደ እንግሊዘኛ የሚተረጉም መተግበሪያ አፕ የፈጠረ ልሳን የተሰኘ ኩባንያም ይገኝበታል። ልሳን በአማርኛ ቋንቋ የተጻፉ ጽሑፎችን ወደ እንግሊዘኛ፣ በእንግሊዘኛ የተጻፉትን ደግሞ ወደ አማርኛ የሚተረጉም መተግበሪያውን ለህዝብ ያቀረበው አሁን በጀመርነው በኢትዮጵያውያን አዲስ ዓመት መግቢያ ላይ ሲሆን በቅርቡ በትግረኛና በኦሮምኛ ቋንቋዎችም የትርጉም አገልግሎት መስጠት ይጀምራል። ከካናዳዊ ተጣማሪው ጋር በመሆን ይህን የፈጠራ ስራ ለህዝብ ያቀረበውን የኮምፒውተር ተመራማሪ ወጣት አስመላሽ ተካን ስመኝሽ የቆየ እንግዳ አድርገዋለች።
አስመላሽ ተካ ትውልድና እድገቱ በመቀሌ ከተማ ነው። የመጀመሪያ ዲግሪውን ከመቀሌ ዩኒቨርሲቲ በኢንፎርሜሽን ቴክኖሎጂ ካገኘ በኋላ ባገኘው የውጭ የትምህርት እድልም ወደ ጀርመን አቅንቶ በዳታ ማይኒንግ እና ኖሌጅ ማኔጅመንት ሁለተኛ ዲግሪውን ሰርቷል። የአስመላሽ የእውቀት ጉዞ በዚህ አልተገታም። በቴክኖሎጂ ዙሪያ ያለውን እውቀት ይበልጥ ለማጎልበት እና የራሱን ፈጠራዎች ለመስራት የሚያግዙትን ጥናቶች ለማካሄድ እንዲረዳው እዛው ጀርመን ሀገር ሃኖቨር ዩኒቨርሲቲ የፒኤችዲ ትምህርቱን ጨርሷል። ይህ ረጅም የትምህርት ጉዞ የተጠናቀቀው ግን በተለያዩ ድህረ ገጾች ላይ የሚገኙ መረጃዎችን ሰዎች በራሳቸው ቋንቋ በቀላሉ ማግኘት እንዲችሉ የሚያስችል መተግበሪያን የመፍጠር ህልም በመሰነቅ ነበር። ይህን ህልሙን እውን ለማድረግም ከአንድ አመት ከሶስት ወር በፊት ከተዋወቀው ካናዳዊ የስራ አጋሩ ጋር በመሆን ልሳን የተሰኘውን ድርጅት እንዳቋቋሙ አስመላሽ ይናገራል።
ልሳንም የተመሰረተው እዚህ በርሊን ነው። በርሊን ውስጥ ኤንተርፕረነር ፈርስት የሚባል ኩባንያ አለ። ይሄ ኩባንያ ያው የራሳቸውን ኩባንያ መመስረት የሚፈልጉ ሰዎችን ያገናኛል እና እንደ አጋጣሚ ከአንድ ዓመት ሶስት ወር አካባቢ በፊት እኔም አዳምም ኤንተርፕረነር ፈርስት አፕላይ አደረግን እና እዛ ነው የተገናኘ ነው። የልሳን ዋናው ጥንስስ ሀሳቡ ያው ድሮ እኔ ከኢትዮጵያ ነው የመጣሁት እና ሌላ መሽን ትራንስሌሽን ሲስተም ሳይ የኛ አለመኖሩ ስመለከት ያው ችግሩ ይገባኝ ነበር ግን ያው አብዛኛው የወርልድ ዋይድ ዌብ ኮንተንት ወይ ይዘት በእንግሊዝኛ እንዲሁም እንደዚህ በመሰሉ ቋንቋዎች ነው። የልሳን ዋና ዓላማ እንግዲህ ያው ይሄንን ይዘት ሰዎች በራሳቸው ቋንቋ እንዲያገኙት ማገዝ ነው።
የልሳን የመጀመሪያ የፈጠራ ውጤት የሆነውን በኮምፒውተር የታገዘ የትርጉም ስራ የሚሰራ መተግበሪያ በቅርቡ ለህዝብ አቅርባችኋልና እስኪ ስለ መተግበሪያው ትንሽ ንገረን። ምን አይነት ቴክኖሎጂ ነው?
በአሁኑ ጊዜ ያው የአማርኛ ስራችን በዚሁ በአዲስ ዓመት ለህዝብ አቅርበናል። ትግርኛም አሁን ያው በሙከራ ላይ ያለ በቅርቡ ጊዜ ይወጣል። ጎን ለጎንም የኦሮምኛውንም እየሰራን ነው። መሽን ትራንስሌሽን ወይ በኮምፒውተር የታገዘ የትርጉም ስራ እንደ አረፍተ ነገሮች ሚሊየንስ ኦፍ ተም በመጠቀም ነው ይሄ ቴክኖሎጂ የሚሰራው እና እዚህ ውስጥ ብዙ ሂደቶች አሉ። እንደዚህ ያሉ ጥንድ አረፍተ ነገሮችን ለማውጣት የአማርኛ እና የእንግሊዝኛ ጽሁፍ ልንጀምር እንችላለን። ስለዚህ እነኛ ጽሁፎች ወደ አረፍተ ነገር ማስተካከል፣ ከዛም የትኛው አረፍተ ነገር ከየትኛው አረፍተ ነገር ይሄዳል ብሎ መለየት እና እንደዚህ የመሳሰሉት ሂደቶች አሉ። ይሄን ሁሉ ከሰራን በኋላ ነው እንግዲህ የመጨረሻውን ጥንድ አረፍተ ነገሮችን ሲኩዌንስ ለርኒንግ የሚባለው አንዱን አረፍተ ነገር ወስዶ ሌላኛውን አረፍተ ነገር የሚሰራልን ሞዴል የምንሰራው ማለት ነው።
ሌሎች ተመሳሳይ የትርጉም አገልግሎቶች የሚሰጡ እንደ ጉግል እና ኢንዴክስ የመሳሰሉ መተግበሪያዎች አሉና የእናንተ የፈጠራ ስራ ከነዚህ ቴክኖሎጂዎች በምን ይለያል?
ዋናው ስራው ያው ማሽን ትራንስሌሽን ተመሳሳይ ነው። በዚህ አኳያ ይመሳሰላሉ። የሚለያያቸው ዋናው ምንድን ነው? ያው የስራው ኳሊቲ ነው። ከእንግሊዝኛ ወደ አማርኛ ትርጉም ውስጥ በአሁኑ ሰዓት የልሳን መሳሪያ ብንጠቀም የተሻለ ትርጉም ይሰጠናል። ያው ሌሎቹም ቋንቋዎች ለምሳሌ እንደ ትግርኛ፣ ኦሮምኛ የመሳሰሉ ቋንቋዎች ያው በሌላው አፕሊኬሽኖች የሉም። ስለዚህ ለመጀመሪያ ጊዜ እነኚህ ቋንቋዎችን እናቀርባለን ማለት ነው።
እንግዲህ አንዳንድ ጊዜ ቀደም ሲል በጠቀስኳቸው እንደ ጉግል ባሉት መተግበሪያዎች የሚቀርቡ ትርጉሞች ምንም የማይገናኙ ይሆናሉና የእናንተ መተግበሪያ የትርጉም ጥራቱ ምን ያክል ነው? ምናልባት በቋንቋ ባለሙያዎች አስሞክራችሁ የተሰጣችሁ አስተያየት አለ?
አዎ፣ እስካሁን የሰራነው ኢቫሉዌሽን ታስክ አለ። ያው ከእንግሊዝኛ ወደ አማርኛ በሚደረገው ትርጉም ልሳን አሁን ካሉት ማለት ነው የተሻለ እንደሆነ፣ ከአማርኛ ወደ እንግሊዝኛ በሚደረገው ደግሞ ጉግል ትራንስሌት ጋር በጣም ተመሳሳይ ያለውን እንደሆነ በኢንዲፐንደንት ኢቫሉዌተርስ ያገኘነው ውጤት ነው የሚያመለክተው። እንግዲህ እዚህ ውስጥ ማለት የምፈልገው ልሳን ገና አሁን እየጀመረ ነው። የማሽን ትራንስሌሽን ስራዎች ሰው ሲጠቀማቸው ሞዴሎቹ በጣም እየተማሩ ይሄዳሉ። ስለዚህ ሰዎች በደንብ እየለመዱት እየተጠቀሙት ሲሄዱ ኳሊቲውንም በዛ መጠን በጣም እየጨመረ የሚሄድ መሆኑን ትንሽ መግለጽ እፈልጋለሁ።
ይህ የፈጠራ ውጤታችሁ የድህረ ገጽ አጠቃቀምን ዲሞክራሲያዊ የሚያደርግ እንደሆነ ትገልጻላችሁና ይህን ማለታችሁ ከምን አንጻር ነው?
ይሄ ያው የዋናው የምስረታው ጽንሰ ሀሳብ ነው። እንግዲህ እንዳልኩት በተለያዩ ዘርፎች ያሉ ተመራማሪዎች ያገኟቸውን ግኝቶች ያው በእንግሊዝኛ ይጽፋሉ፣ ኢንተርኔት ውስጥ ይገኛል። ይሄ መረጃ ለብዙ ሰዎች ሊያገለግል ይችላል፣ ግን አንደኛው እንቅፋት ሊሆን የሚችል ቋንቋ ነው። ዓለም ውስጥ የተገኙት እውቀቶች በእነኚህ ቋንቋዎች ተወስኖ ከሚቀር ማሽን ትራንስሌሽን ተጠቅመን ሰዎች በራሳቸው ቋንቋ ይህን ለመክፈት እንደማለት ነው። ለዚህ ነው ላይክ ዴሞክራታይዚንግ ዘ ዌብ የምንለው።
ከአማርኛ ወደ እንግሊዝኛ፣ ከእንግሊዝኛ ወደ አማርኛ የሚተረጉሙ የመጀመሪያው የልሳን የፈጠራ ውጤት በአዲሱ ዓመት ለተጠቃሚ ቀርቧል። ሰዎች በምንድን ነው የሚያገኙት?
ድረገጻችን lisan.ai/translate በሚል ይህን መተግበሪያ ማግኘት ይችላሉ። ሰዎች ይህንን ስራ በነጻ ነው መጠቀም የሚችሉት።
ከድህረ ገጽ በተጨማሪ በሞባይልስ በአፕል ስቶር እና በጉግል ፕሌይ አማካኝነት ማግኘት ይቻላል?
አዎ፣ እሱም ያው በእቅድ ላይ ነው። ያው ሞባይል አፕሊኬሽንም እንሰራበታለን። በአሁኑ ጊዜ ያው የዌብ አፕሊኬሽኑ ነው ያለው። በተለይ የትግርኛውን እና የኦሮምኛውን ለመጨረስ ነው አሁን በስራ ላይ ያለ ነው። እነኚህ ቋንቋዎች ሲገቡ ዴዲኬትድ በሆነ ሞባይል አፕሊኬሽን እናም በሌሎች መንገዶች የምናቀርብ ይሆናል።
ሌላው እንግዲህ በቅርቡ ስቲፍድ የተሰኘ የሚዲያ ተቋም በኮሮና ወቅት ተጽዕኖ ካመጡ 80 የፈጠራ ድርጅቶች መሃል አንዱ አርጎ መርጧቸዋል። እንዴት ልትመረጡ ቻላችሁ? በመመረጣችሁስ ያገኛችሁ ጥቅም አለ?
እኔም ራሱ ያው እንደ ሰርፕራይዝ ነበር መጀመሪያ። ያው ሌላ ሰዎች ነው ኖሚኔት የሚያደርጉት እና እነሱ ሀሳቡን ያዩና ያው እንግዲህ ይሄ በጣም ጥሩ ተጽዕኖ ሊኖረው ይችላል በሚል ነው ራሳቸው የሚመርጡት። እና በእንግሊዝኛ ከሆነ የሚታተሙት ሰዎች ልሳንን ተጠቅመው ወደ አማርኛ ተርጉመው መጠቀም ይችላሉ። በዚህ ነው እነሱም ወደዛ ያችን ያገኘነው ጥቅም። በስራችንም ትንሽ ሞራል የመስጠት አይዟችሁ የማለት ያው ሰዎች አላወቁም ነበር ምንድን ነው የምንሰራ። ስለዚህ ይሄ ሲፍትድ በድረገጹ የወጣው መረጃ ጥሩ ፐብሊሲቲ ሰጥቶናል።
የልሳን ቀጣይ ጉዞ ምን ይመስላል? እንደነገርከን የትግርኛና የኦሮምኛ ቋንቋ የኮምፒውተር ትርጉም ስራዎች እየተሰሩ ነው። ከዛ በኋላስ ሌሎች ልትሰሯቸው የምታስቧቸው ስራዎች አሉ?
ልሳን ውስጥ አሁን እንግዲህ በኢትዮጵያ ቋንቋዎች ጀምረናል። እንግዲህ እኔም ከኢትዮጵያ በመሆኔ ለችግሩም በጣም ቅርብ በመኖሬ በዚህ ጀምረናል። ሀሳባችን በአፍሪካ ብዙ ቋንቋዎች አሉ እንደዚህ የመሽን ትራንስሌሽን ሲስተም የሌላቸው፣ እነሱን የመስራት እቅድ አለን። እንዲሁም በኢስት ኤዥያ አካባቢዎችም እንደዚህ በጣም ብዙ ተናጋሪ ያላቸው ግን የመሽን ትራንስሌሽን ሲስተም የሌላቸው ቋንቋዎች አሉ። ስለዚህ የኔም የድርጅቴም እቅድ በአፍሪካ እና በኤስያ ያሉ ቋንቋዎችን በመስራት አላማችንን ማሳካት ይሆናል ማለት ነው።
እንግዲህ አስመላሽ ጊዜህን ሰጥተህ ልሳን በተሰኘው ድርጅት አማካኝነት አንተና የስራ አጋርህ ማሽንን በማስተማር የሰራችሁትን በኮምፒውተር የታገዘ የትርጉም አገልግሎት የሚሰጥ የፈጠራ ስራችሁን ስላስተዋወቅን በአድማጮች ስም በጣም አመሰግናለሁ።
በጣም አመሰግናለሁ እኔ።
ሽ ቆየና እንግዳዋን እናመሰግናለን። ከጋቢና ቪኦኤ ጋር ናችሁ ያላችሁት። የኢትዮጵያ እርቀ ሰላም ኮሚሽንና ቲክቫ ኢትዮጵያ በመተባበር በሀገር ደረጃ ባዘጋጁት የባህላዊ የእርቅ ስነስርዓት ሂደት ውድድር ላይ ወጣት መሰለ ሰለሞን ባቀረበው ጽሁፍ ለሽልማት በቅቷል። ወጣት መሰለ ሰለሞን የእንደርታ ልማት ማህበር ስራ አስኪያጅና የጤና ባለሙያ ነው። የኢትዮጵያ እርቀ ሰላም ኮሚሽንና ቲክቫ ኢትዮጵያ ባደረጉት የውድድር ጥሪ 10 ገጽ የያዘ የመወዳደሪያ ጽሁፉን እንዳቀረበም ይናገራል። በዚህ የባህላዊ የእርቅ ስነስርዓት ሂደት ውድድር ከመላ ሀገሪቱ 1166 ወጣቶች ለውድድር እንደቀረቡም ወጣት መሰለ ሰለሞን ይናገራል። ዘጋቢያችን አለም ፍስሐ ዘገባ አለው።
የኢትዮጵያ እርቀ ሰላም ኮሚሽንና ቲቫክ ኢትዮጵያ በመተባበር በአገር ደረጃ ባዘጋጁት ባህላዊ የእርቅ ስነ ስርዓት ሂደት ውድድር ወጣት መሰለ ሰለሞን ባቀረበው ጽሁፍ ለሽልማት በቅተዋል። ወጣት መሰለ ሰለሞን የእንደርታ ልማት ማህበር ስራ አስኪያጅና የጤና ባለሙያ ነው። የኢትዮጵያ እርቀ ሰላም ኮሚሽንና ቲቫክ ኢትዮጵያ ባደረጉት የውድድር ጥሪ 10 ገጽ የያዘ መወዳደሪያ ጽሁፍ እንዳቀረበ ይናገራል። በዚህ ባህላዊ የእርቅ ስነ ስርዓት ሂደት ውድድር ከመላ አገሪቱ 1166 ወጣቶች ለውድድር እንደቀረቡ ወጣት መሰለ ሰለሞን ይናገራል።
የተካሄደው አገር አቀፍ ነበር እና አገር አቀፍ ውድድሩ ማስታወቂያው ሲደርሰኝ እኔም ተወዳደርኩኝ። ከነዛ ውስጥ አንዱ አካል ሆኜ ለመወዳደር እድል አገኘሁኝ እና የነበሩ ተወዳዳሪዎች 1166 ወጣቶች ነበሩ፣ ከመጀመሪያው ማለት ነው። ከዛ ወደ ሁለተኛው ዙር ያለፍን ደግሞ 360 ወጣቶች ወደ ሁለተኛው ዙር አለፉን። እንደዛ እየተጣራ መጨረሻ ላይ 25 ሽልማት የሚሰጣቸው 25 መጨረሻ ቀራል። ስለዚህ ከነዚህ ውስጥ አንዱ ሆንኩኝ። ከትግራይ ክልል ያው በብቸኝነት አንደኛ ወጣሁኝ። በሀገር አቀፍም በተመሳሳይ ከ25ቱ መሀል ያሸንፍ ተሳትፍ ያለው ማለት ነው።
ወጣት መሰለ ለውድድር ያቀረበው ጽሁፍ ባህላዊ የእንደርታ እርቅ ስነ ስርዓት የሚዳስስ ነው። መሰለ ባቀረበው ጽሁፍ ከ1166 ተወዳዳሪ ወጣቶች በአንደኛውና በሁለተኛው ዙር ማጣሪያ በማለፍ ከ25 ተሸላሚዎች አንድ ለመሆን በቅተዋል። መሰለ ያቀረበውን ጽሁፍ ይዘታው ባጭሩ እንዲህ ይገልጠዋል።
ዋና ይዞታው ምንድነው? የእንደርታ አርክ በሰላም በአንድነት በህዝቦች መካከል ትስስር ላይ ሰፊ ፕሮግራምና ሰፊ የእርቅ ስርዓት ያለው ስርዓት በመሆኑ ይህንን ስርዓት ተግባራዊ እንዲሆን በተለይ በእንደርታ አካባቢ ታጥሮ የቀረ ሳይሆን ድንበር ተሻጋሪ የእርቅ ስርዓት ነው። እንደገና ደግሞ ለዘላቂ መፍትሄ ለዘላቂ ሰላም ወሳኝ ስርዓት በመሆኑ ብዙ ዝርዝሮች አሉት። ግን ባጭሩ የእንደርታ አርክ ለዘላቂ ሰላም በጣም ወሳኝ በመሆኑ ሁለተኛ ድንበር ተሻጋሪ ነው ማለት ከእንደርታ ውጪ በሙሉ በሀገሪቱ በተለይ አዋሳኝ የሰሜኑ ክፍልና የአፋር ኤርትራም ጭምር ሲያስታርቅ የቆየ ለዘመናት የቆየ በጣም ታዋቂና ተአማኒ ስነስርዓት በመሆኑ እሱን ነው ይዤ የቀረበ።
ባህላዊ የእንደርታ አርክ ስነስርዓት እንደ ምስል አገላለጥ ድንበር ተሻጋሪ ነው። ከእንደርታ ወረዳዎች በተለያዩ ወረዳዎችና ሀገሮች ይሰራል። ባህላዊ የእንደርታ አርክ ዲ የሚያደርገው ወጣት መስለ እንዲህ ይገልጸዋል።
ሂደቱ አንደኛ ምንድን ነው? የእንደርታ አርክ እርቅ ሲፈለግ የበደለውን በዳዩም ቀርቦ በደንብ ተጣርቶ ጥፋተኛው ጥፋተኛ ነህ ተብሎ ተወስኖለት ካሳ የሚከፍልበት ይቅርታ የሚጠይቅበት ከውስጡ ከልቡ ተጸጽቶ ነው መጀመሪያ ለእርቅ የሚቀርበው አካል እኔ አጥፍቻለሁ፣ ተሳስቻለሁ፣ ይህንን አድርጌያለሁ እና በስህተቴ ተጸጽቻለሁ፣ አልደግምም፣ ምህረት ይሰጠኝ ብሎ ሲል ነው ወደ እርቅ የሚመጣው። ሌላኛው ለየት የሚያደርገው ምንድን ነው? ከእንደርታ ውጭ ወደ ሌላ አካባቢ ሰፊ አካባቢ የማስታረቅ ልምድ አላቸው፣ ጥበብ አላቸው እና ፍትሐዊ በመሆናቸው በጣም ይታመናሉ። በዚህ ያው ባለፈው 2010 ከጅቡቲ ሀገር በተሞክሮ ልውውጥ አቦ ገረብ የሚባሉትን የሀገር ሽማግሌዎች የእንደርታ ምርጥ ተሞክሮ ለመውሰድ የመጡበት አጋጣሚ ነበር እና ይሄ ለየት የሚያደርገው እነዚህ ናቸው። ሁለተኛው የሀገር ሽማግሌዎቹ ሲመረጡ በተለይ አቦ ገረብ በእንደርታ አካባቢ ያሉትን ይመረጡና በእንደርታ አካባቢ በህዝቡ የተመረጡ እንደገና ድጋሜ በሌላው አካል ይመረጣሉ። ለምሳሌ በአፋር ከሆነ በአፋሮችም ይመረጣሉ፣ በአማራም ከሆነ እንደዚህ። ይህንን ለየት ያደርገዋል ከሌሎቹ አቦ ገረቦች ወይ እንደ የባህላዊ እርቅ።
ይህ ባህላዊ እንደርታ የእርቅ ስነ ስርዓት ትንሽ እንቅፋት ከሚያጋጥመው በስተቀር አሁንም በስራ ላይ ነው ይላል ወጣት መሰለ።
አለ አሁንም ስራ ላይ ያለ የስነ ስርዓት እርቅ ነው። በትግራይ ክልል የሚታወቅ በሁሉም አካባቢ የእንደርታ እርቅ ማያቅ የለም። ሁሉም የሚስማሙበት የሚፈልጉበት ወይ የሚጠቆሙበት ስርዓት ስለሆነ ስቲል እስካሁን ስራ ላይ ያለ ስርዓት ነው። ምክንያቱም እንደነገርኩ 2010 አሁን ከሁለት አመት በፊት ማለት ነው ከጅቡቲ ሀገር ለተሞክሮ ልውውጥ መጥተዋል። የእንደርታ እርቅ ቤስት ስለሆነ አቦ ገረብ ተሞክሮ ልውውጥ ማለት ነው። ሁለተኛ እስካሁንም ፍርድ ቤቶች ብትሄድ ጽሁፋቸው እዛ ላይ ያሉ መጀመርታ እርቅ እንደርታ ወደዚህ ከመግባታችን በፊት በእንደርታ እርቅ ፍቱት የሚል ጽሁፎች ነው ያሉ አሁንም ድረስ ማለት ነው። ስለዚህ መንግስትም በትኩረት እየሰራበት ያለ እንዲስፋፋ እንዲታወቅ እያገዘ ያለበት እንትን ነው እና ተግባር ላይ አለ። ነገር ግን እንደ ጥንቱ እንደ ድሮው 100% በትክክል አለ ወይ ካልከኝ የተወሰነ እንትኖች ይኖሩታል። አንዳንድ የጸጥታ አካላት ኢንተርፊር በጣልቃ እየገቡ የተወሰነ እንትኖች ይኖራሉ እንጂ ስራ ላይ ያለ ስርዓት አክቲቭሊ ስራ ላይ ያለ የባህላዊ ስነ ስርዓት እርቅ ነው የእንደርታ እርቅ።
ይህ በወጣቶች መካከል የተደረገው ባህላዊ የእርቅ ስነ ስርዓት ውድድር መካሄዱ ለሀገሪቱ ፋይዳ አለው ይላል ወጣት መሰለ ሰለሞን።
እንግዲህ ለሀገሪቱ ያለው ፋይዳ ምንድን ነው? ዘላቂ መፍትሄ ከተፈለገ፣ ትክክለኛ ውሳኔ ከተፈለገ የእንደርታ እርቅ በጣም ሰፊና ጥልቀት ያለው ስርዓት በመሆኑ ጥፋተኛ ጥፋተኛ ነው ብሎ ለማስታረቅ ሰላም ለመፍጠር በጣም ወሳኝ ስርዓት ስለሆነ የእንደርታ ብቻም ሳይሆን የሌሎችም አካባቢ ስርዓቶች በጣም ተአማኒና በንጽህና በትላልቆች የሚፈጸም ስለሆነ በጥልቀት ተሰርቶበት የፌዴራል መንግስትን የክልሎችም መንግስትን በደም ሰርተውለት አሁን የሚታየው የሀገሪቱ ትርምስ የሚሆን የሀገሪቱ አለመስማማት ብዙ ምልክቶች ወደ ሰላም በመምጣት ከተፈለገ በጥንታዊ ባህላዊ ስነ ስርዓቶች በደም ታይቶ እርቀ ሰላሙ ዘላቂ እንዲሆን ትክክለኛ መፍትሄ እንዲሰጥ ሀገሪቱ ወደ ልማት፣ ወደ ሰላም፣ ወደ ተሻለ የኑሮ እና የዋስትና የሰላም እንዲፈጠር እነዚህ እርቅ ስነ ስርዓቶች በደንብ እንዲሰራላቸው እኔ በበኩሌ በአቅሜ የቻልኩትን ለመስራት እቅዳለኝ። በዚህ ቢደረግ ወሳኝ ነው ብዬ አስባለሁ።
ወጣት መሰለ ሰለሞን እንደሰጠኝ ማብራሪያ እጅግ አመሰግናለሁ። አለም ፍስሀ ለአሜሪካ ሬዲዮ ከመቀለ።
አለም ፍስሀና እንግዳውን እናመሰግናለን። ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ መደመጡን ይቀጥላል። ብርጫችሁ ስላደረጋችሁን እናንተንም እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ማላዊ ይወስደናል። በማላዊ የሚገኙ እድሜያቸው ከ45 ዓመት በላይ የሆናቸው እናቶች ሶላር ማማ ወይም የፀሐይ እናቶች እየተባሉ እየተጠሩ ይገኛሉ። ምክንያቱ ደግሞ በማላዊ ዋና ከተማ ሊሎንግዌ ዙሪያ ከታዳሽ የተፈጥሮ ኃይሎች መካከል አንዱ የሆነውን የፀሐይ ኃይልን በመጠቀም ከ200 በላይ ቤቶችን ማብራት መቻላቸው ነው። የአሜሪካ ድምጹ ላሜክ ማሲና ዘገባ እንደሚከተለው ተሰናድቷል። በማላዊ ገጠራማ ትንሽ መንደር ውስጥ የሚኖሩና እድሜያቸው ከ45 ዓመት በላይ የሆናቸው ሴቶች የሶላር ብርሃን መስጫ መሳሪያ ጥገና ስልጠና አግኝተዋል። ለሚያያቸው ያልተማሩ እናቶች የሚመስሉት ሴቶች የሶላር መሐንዲሶች ናቸው። በማላዊ 10% የሚሆነው ህዝብ ብቻ የኤሌክትሪክ ኃይል አቅርቦት ያገኛል። ቬሶ የተሰኘው የዓለም የበጎ ፈቃደኞች ተቋማት ድርጅት ታዲያ ከገጠራማው የማላዊ ክፍል እናቶችን ወደ ህንድ ሀገር በመላክ ታዳሽ የተፈጥሮ ኃይል ከሆኑት መካከል የሶላር ፓነል ወይም የፀሐይ ኃይል መሰብሰቢያ ጥገና ተምረው እንዲመጡ አድርጓል። ማትሱንጌ ኒጎሊ በማላዊ የዓለም የበጎ ፈቃደኞች አገልግሎት ተቋም አባል ናቸው። ስለ ስልጠናው እንዲህ ያስረዳሉ።
Trained illiterate women because we believe that education is not just in the classroom and we wanted to tell people that even women
ምንም ትምህርት የሌላቸውን ሴቶች ያሰለጠነው እውቀት በመማሪያ ክፍሎች ውስጥ ብቻ እንደማይገደብ ለማሳየት ብለን ነው። ሰዎች እንዲያውቁት የምንፈልገው ሴቶች ራሳቸው የሶላር መሐንዲስ መሆን እንደሚችሉ ነው። ስለዚህም የመረጥናቸው ሴቶች እድሜያቸው ከ45 ዓመት ያለፈና ከአምስተኛ ክፍል ያልዘለለ የትምህርት ደረጃ ያላቸው ነው።
እነዚህ እናቶች በአካባቢያቸው ሶላር ማማ ወይም የፀሐይ እናት እየተባሉ መጠራት ጀምረዋል። በማላዊ ዋና ከተማ ሊሎንግዌ ዙሪያ ያሉ 200 ቤቶችም በፀሐይ ኃይል በሚሰራ ብርሃን ጨለማን ማሸነፍ ችለዋል። የ55 ዓመቷ አሊኔስ ኒፒያሲ የፀሐይ እናት ከሚባሉት እናቶች መካከል አንዷ ናቸው። በህንድ አገር ስላገኙት ስልጠና እንዲህ ይገልጻሉ።
Very beneficial to us because once we install or repair the solar equipment we are given money that helps us meet our daily needs.
ህንድ አገር የተማርናቸው በፀሐይ ኃይል የሚሰሩ መገልገያዎችን የመግጠም ክህሎቶች በጣም ጠቃሚ ናቸው። ምክንያቱም ለሰዎች እነዚህ በፀሐይ ኃይል የሚሰሩ መገልገያዎችን አንዴ ከገጠምንላቸው ወይም ከጠገንን በኋላ ገቢ ማግኘት እንችላለንና
ይህ መርሃ ግብር የመብራት አቅርቦት በህብረተሰቡ ዘንድ በቀላሉ እንዲኖር እነዚህ እናቶችም የሥራ ዕድል እንዲያገኙ ከማድረጉ በዘለለም በአካባቢው የሚኖሩ ወጣቶችም ሞባይል ቻርጅ በማድረግ ገቢ የሚያገኙበት የሥራ ዕድል ፈጥሯል። በተጨማሪም ተማሪዎች በጠዋት ገብተው ትምህርት እንዲጀምሩ የሚረዳ ሲሆን እናቶቹ ለትምህርት ቤቶቹም የሶላር ፓነሉን እየጠገኑ ይገኛሉ። ኤቴል ፔሪ የሁለተኛ ደረጃ ተማሪ ናት።
The coming of solar power here has helped me a lot. Because in the past, I was unable to study at night at home because my parents are poor and could not afford a lamp or a flashlight.
እነዚህ የሶላር ፓነሎች በጣም አግዘውኛል። ምክንያቱም በፊት ቤተሰቦቼ ችግረኛ በመሆናቸው ምክንያት እቤታችን ኤሌክትሪክ የለም። ቤተሰቦቼ ባትሪም ሆነ ፋኖስ መግዛት አይችሉም። ስለዚህ እቤት ውስጥ ማጥናት አልችልም ነበር። አሁን ግን እዚህ ትምህርት ቤት በመምጣት አምሽቼ ማጥናት እችላለሁ።
የፀሐይ እናቶቹ ይህንን ዕውቀታቸውን ለትውልድ ለማሸጋገርም የማላዊ ወጣቶችን የሶላር ፓነል ምህንድስና እያሰለጠኑ ይገኛሉ። አድማጮቻችን የዛሬው የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ቪኦኤ አምሃሪክ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ @voanews.com የኢሜይል አድራሻችንን ተጠቀሙ። ትዝታ በላቸው በፕሮግራም አርቶት፣ ኤልያስ አስማረ በቅንብር፣ ስመኝሽ ቆየ በዜናዎቹ፣ እንዲሁም እኔ ኤደን ገረሞ ፕሮግራሙን በመምራት አብረናችሁ አምሽተናል። በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። We'll be right back.
ስለ ስለ